የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አምሽታችኋል አድማጮቻችን። በዛሬው ምሽት መሰናዳችን ባሳለፍነው ሳምንት በጋቢና ቪኦኤ ዝግጅት ከተሰሙ መሰናዳዎች መካከል የተወሰኑትን መርጠን በድጋሚ እናሰማችኋለን። በሳምንቱ መጀመሪያ ኢትዮጵያን በመሪነት ያገለገሉት ዶክተር ነጋሶ ጊዳዳ ሥርዓተ ቀብራቸው ተፈጽሟል። በቀብር ሥነ ሥርዓታቸው ላይ የተገኘው ዘጋቢያችን እስክንድር ፍሬው ቀጣዩን ቅኝት አሰምቶ ነበር።
በቅርብ የሚያውቋቸው ለደቂቃዎች ብቻ ያገኙዋቸው ሁሉ ተመሳሳይ ነገር የሚናገሩላቸው ትህትናቸውን ሰው አክባሪነታቸውን የሚመሰክሩላቸው አባት ትናንት ተሸኙ። ከለውጡ በፊት የነበሩ የኢትዮጵያ መሪዎች ያሳደሩባቸው ጫና ውጤትም የታሰበው ሳይሆን ተቃራኒው መሆኑ በትናንትናው ስነ ስርዓት ታይቷል። ከ1987 ዓ.ም ጀምሮ ወደ 7 ዓመታት ለሚጠጋ ጊዜ በፕሬዝዳንትነት ያገለገሉት ነጋሶ ያንን ኃላፊነት የለቀቁት ከዚያን ጊዜው ጠቅላይ ሚኒስትር መለስ ዜናዊ ጋር በተፈጠረ የሐሳብ ልዩነት ነው። በትናንትናው የቀብር ስነ ስርዓት ላይ እንደተነበበው ታዲያ የተለየ ሐሳብ ማራመዳቸውን ከስልጣን መልቀቃቸውን ተከትሎ ጫናዎችና በደሎች ደርሰውባቸዋል። በሚያፈስ ቤት ኑረዋል። በህዝብ ማመላለሻ ታክሲ ብሎም በእግር ለመጓዝ ተገደዋል። ትናንት በቀብር ስነ ስርዓቱ ላይ የተገኙ አንዳንድ ተናጋሪዎች እንደገለጹት ታዲያ በነጋሶ ላይ የደረሰው በደል ከለውጡ በፊት በኢትዮጵያ የነበረውን የፖለቲካ ሁኔታ ያሳያል። በደሉን የፈጸሙት ፖለቲከኞች በህይወት እያሉ ነጋሶ እንደዚህ በታላቅ ክብር መሸኘታቸው መጽናኛ እንደሆናቸው እነዚሁ የቅርብ ወዳጆቻቸው አስረድተዋል። ዶክተር ነጋሶን ከወጣትነት እድሜ ጀምሮ የሚያውቋቸው የቀድሞው የአንድነት ፓርቲ ዋና ጸሐፊ አስራጣሴ ከነዚህ አንዱ ናቸው።
ጨካኝና አምባገነን መሪዎቻችን ዶክተር ነጋሶ በመርህ በሐሳብ ከተለያቸው በኋላ እንዳጉላሉትና እንደጎዱት ሁሉ ሞቱንም ርካሽ የማይረባና እርባና ቢስ ሊያደርጉ የነበራቸው ተስፋ ከሽፏል። ዛሬ እነሱ በሕይወት እያሉ ያጡትን ክብርና ሞገስ እሱ በሞቱ አግኝቷል። ለእግዚአብሔር ምስጋና ይግባ።
እናም እውነተኛው ሰው ነጋሶ ሌብነትን የሚጠየፉት ዘረፋን የሚሸሹት ነጋሶ የበርካቶችን ተቀባይነት እንዳገኙ እንደዚህ በክብር ተሸኙ። ከለውጡ በፊት የነበሩት የኢትዮጵያ ገዢዎችና አሳቸው ግን ወዲህና ወዲያ ነበሩ። ለዶክተር ነጋሶ በፕሬዝዳንትነት የቆዩበት የስድስት ዓመት ከሰባት ወር ጊዜ ራሱ የሚያስደስት የሚያስፈራም አልነበረም። ከፕሬዝዳንትነት የለቀቁ ሰሞን በመኖሪያ ቤታቸው ያነጋገርኳቸው ነጋሶ ያ ስድስት ዓመት የባከነ ጊዜ መስሎ ይሰማኛል ያሉትን አስታውሳለሁ። የበዛ ትህትናቸው እንግዳ ተቀባይነታቸው ሲታይ ግን በፕሬዝዳንትነት ያገለገለ ገና ከቤተ መንግስት የወጣ ሰው አይመስሉም ነበር። ከመቀመጫቸው ተነስተው ኩኪስ የሚያስይዙት፣ ቆሎ የሚያዘግኑት፣ ሻይ የሚቀዱት ነጋሶ በፖለቲከኞች ብቻ ሳይሆን በሌሎች አባወራዎች መለኪያም ትሁት የሚባሉ ሰው ነበሩ። ይህ ብቻ ግን አይደለም። በፕሬዝዳንትነት ባገለገሉበት ወቅት በቤተ መንግስት አብራቸው ትኖር የነበረችው ልጃቸው ተሊሌ ከርሳቸው ገቢ ጋር የማይጣጣም ህይወት እንዲኖራት እጅግ ውድ የሚባል ትምህርት ቤት እንድትገባም አላደረጉም። ተሊሌን ሳንፎርድ እናስገባለህ የሚሉኝ ባለስልጣናት አሉ፣ እኔ ግን ልጄን የማስተምረው በአቅሜ ነው ብለውኛል በወቅቱ ስለዚህ ሲናገሩ። ከለውጡ በፊት የነበሩት የኢትዮጵያ መሪዎች በነጋሶ ላይ የፈጸሙት በደል ከፖለቲካ ልዩነት በዘለለ በእነዚህ አመለካከቶቻቸው ላይ ጭምር የተፈጸመ መሆኑን የሚያምኑ ጥቂቶች አይደሉም። የነጋሶ አመለካከትና አቋም ትክክለኛ እንደነበረ ደግሞ ትናንት በቀብር ስነ ስርዓቱ ላይ የተናገሩ ሁሉ ምስክርነታቸውን ሰጥተዋል። ፕሬዝዳንት ሳህለወርቅ ዘውዴ ከነዚህ አንዷ ነበሩ።
አንጋፋ ፖለቲከኛ እንዲሁም የታሪክ ምሁሩ ዶክተር ነጋሶ ጊዳዳ ለእምነትና ለህሊና መኖርን አሳይተውናል። የግል ጥቅም ሀብት ለእርሳቸው ምንም እንዳልነበረ በኑሯቸው አሳይተዋል። ቀደም ሲል በመዝሙሩ እንደሰማነው የዓለም ሀብቶች ዛሬ ታይተው ነገ ይጠፋሉን ጠንቅቀው ያወቁ ትልቅ ሰው ነበሩ። ለህሊና መኖርን ለእምነትም መኖርን አሳይተውናል። ችግር ሳያሸንፋቸው ወደፊት ተራምደዋል። ከህዝብ ወግነው ፍቅርና ተቀባይነትን አትርፈዋል።
ትናንት በአዲስ አበባው ሚሊኒየም አዳራሽ እንደዚሁም በጴጥሮስ ወጳውሎስ በተካሄደው የቀብር ስነ ስርዓት ላይ ወዳጅ ዘመዶቻቸው፣ አድናቂዎቻቸውና ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የመንግስት ባለስልጣናት ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ጠቅላይ ሚኒስትር አብይ አህመድና ቁጥራቸው ከ3000 በላይ የተገመተ የህክምና ባለሙያዎች አዲስ አበባ ላይ ተወያይተዋል። በውይይቱ በስራ ላይ ያሉ የህክምና ባለሙያዎችና እጩ የህክምና ባለሙያዎች ደረሱብን ያሏቸውን አስተዳደራዊ በደሎች፣ የአሰራር መሰናክሎች፣ የደህንነት ስጋቶችና ጥቅማ ጥቅምን የሚመለከቱ ጉዳዮችን አቀርበዋል።
እኛ ልጆቻችንን ዛሬ ያከምናቸው ልጆች እቃ የለም እባካችሁ ዛሬ አነሰመልሳችሁ ነው ባለሙያው አለ ሆስፒታሉ አለ ግን ምን እናርጋችሁ ብለን ዛሬ አነሲመጡ ኦፕራብል የነበረው የልጆቹ ኬዝ ኢንኦፕራብል ሆነ ይመጣ ያንን ለማድረግ አይኖ አገሪቱ ውስጥ ችግር አለ። ይሄ ብቻ አይደለም ችግር ግን ፕራዮሪቲ እናንተ ትልቅ ፊገር ላይ ያላችሁ የሀገሪቱ ትልቅ ባለስልጣናት እዚህ ላይ ነው ልትረዱን እና ልታግዙን የሚገባው። እኛ የተሰበረ ልብ እንጠግናለን ብለን የኛ ልብ ከተሰበረ ቆይ። ስለዚህ ይሀት ሰጥ ነው
ሆስፒታሎቻችን ሆስፒታል ላይ የሚሰራ ባለሙያ ለሁለት ሰዓት የሚያርፍበት ክፍል ምን አይነት ነው? መሬት እያነጠፈ የሚተኛ ባለሙያ ነው ያለው። ለሊቱን እዛ አድሮ የአመት በዓል ቀን እዛ ውሎ ሰውን ሲያክም መደብደብ ያለበት ለምንድን ነው? መደብደብስ አይደለም መሰደብስ ያለበት ለምንድን ነው?
ጠቅላይ ሚኒስትር አብይ በበኩላቸው የደሞዝና የመሰል ክፍያዎችን በተመለከተ የህክምና ባለሙያዎቹ ሚና በክፍያ የማይተመን መሆኑን ጠቅሰው ከክፍያ መሻሻል ይልቅ በስራቸው ማግኘት የሚገባቸው ሰብአዊ እርካታና የጀግና ክብር ከፍተኛውን ስፍራ ሊይዝ እንደሚገባ መከራዋል።
ህክምናን ገንዘብ ማግኛ፣ ህክምናን ዝና ማግኛ አርገን ካሰብን ዋና ኮር ሜሴጅ የሆነው ሰው መርዳት ኮምፕሮማይዝ እናደርጋለን። የእናንተ ዋናው ነገር ሰው መርዳት ራስን መስጠት ነው፣ ሰውን ማዳን። ለዚህ ስጦታ ምንም አይነት ክፍያ ቢከፈላችሁ በሰራነው ልክ ሊባል አይችልም። ህይወት እያዳናችሁ ህይወት ለሚያድን ሰው ምንድን ይከፈላል? እናንተ በቅንነት ስታገለግሉና ስትሰሩ ሊያልፍ የነበረን ሰው እያዳናችሁ በእናንተ ደግሞ ስህተት የሰው ህይወት እያለፈ በሁለቱም መንገድ ቅጣቱም ሽልማቱም አስቸጋሪ ነው የሚሆነው። እኔ ለህክምና ሙያተኞች ውለታቸው በገንዘብ ይከፈላል ብዬ አላምንም። የእኛም ሌላ ዓለም ያለው ውለታችሁ የጀግና ክብር፣ ሀገር የሚወድ ሀገር የሚያገለግል ክብር፣ ሲስተማቲካሊ ልክ እንደ ወታደር ለተባለው የመስጠት ስራ ይኖርብናል።
ባለሙያዎቹ ከዩኒቨርሲቲዎች ከወጡ በኋላ በወጪ መጋራት ህግ መሰረት የትምህርት ማስረጃቸውን ለማግኘት እስከ 400 ሺህ ብር የሚከፍሉበት አሰራር እንዲቀር መወሰኑን ለታዳሚያኑ አብስረዋል። የህክምና ባለሙያዎችን ደህንነት በተመለከተ ደግሞ ይህንን ብለዋል።
ጥበቃ ጋር ተያይዞ እንደበደባለን ሚሰርቡናሉ አጠፋችሁ ብሎ ሲያስቡ እዚያው ፍርድ የሚሰጡ ሰዎች አሉ። ላላችሁት ይህን በጋራ ካልሰራ ነው በስተቀረ በአዋጅ ልናቆም አንችል። አይዘናወር የሚባል የአሜሪካ ፕሬዚዳንት በአንድ ወቅት እንደዚህ አይነት ጥያቄ ቀርቦለት መንግስት 100% ክልከላ ጥበቃ ማድረግ የሚችለው ወህኒ ቤት ላስገባቸው ሰዎች ብቻ ነው ብሎ መልሶ ነበር። ውጭ ባለን ኢንተራክሽን እያንዳንዱ ዜጋ ኃላፊነት ተሰምቶት ኃላፊነት ወስዶ ህግን ማክበር ሙያን ማክበር ያን ቢቀር ሰውን ማክበር ከዚያ ደግሞ ሲያልፍ ሴትን ማክበር የሁላችን ባህል ካልሆነ በስተቀር እንደዚህ አይነት ነገር አልፎ አልፎ ማጋጠሙ አይቀርም።
ከዚህ በተጨማሪ የዘርፉን ችግሮች ለመቅረፍ የተለያዩ ጥረቶች እንደሚደረጉ የተናገሩት ጠቅላይ ሚኒስትሩ የህክምና ባለሙያዎቹ ምሬት ማብዛታቸውን በመጥቀስ በእነሱ በኩል ያሉ ችግሮችም መጤን እንደሚገባቸው አሳስበዋል።
ይሄ ሁሉ እኛ የተማር እኛ ምንሻል ደሞዛችን አነሰ ያለ ሰው አንድም የሴክተሩን ችግር ሳይናገር ስድስት አልፎ አልፎ የገቡ ሰዎች አሉ። ስድስት ሰው ወይም አምስት ሰው ትክክል አይደለም። ኢንተርናላይዝ ማድረግ መጀመርም ማስተማርም አለባችሁ። እናንተ ኢንተርናላይዝ ስታደርጉ ባስጣም ላሽ ጠይቃችሁም ያደርጋል ሌላውም ያደርጋል። እናንተ ተወረወራችሁት እኔም ወረውረዋለሁ ባለቤት ያጣል ጉዳይ። ለምሳሌ ሰዓት ታከብራላችሁ፣ ሐኪሞች ሰዓት ያከብራሉ። አትመልሱልኝ ስለምታውቁት እዛው ሰዓት ማክበር ላይ ምን ያህል ችግር እንዳለ ሙያውን ጋውኑን ባልነው ልክ አቲቱዳችሁ ይመስላል። ሰርቪንግ ነው የማገልግላት አትያለበት ጋውን የሚያከብር ነው።
ከውይይቱ በኋላ በተለያዩ ማህበራዊ አውታሮች ላይ የወጡ የህክምና ባለሙያዎችን ምላሽ ለመቃኘት ሞክረናል። ጥቂት የማይባሉ የህክምና ባለሙያዎች ጠቅላይ ሚኒስትሩ ላንገብጋቢ ችግሮቻቸው አፋጣኝ ምላሽ ከመስጠት ይልቅ እንደተሳለቁባቸው የሚገልጹ ጭምቅ ሐሳቦች ያለው ምላሾቻቸውን አሰራጭተዋል።
የህክምና ባለሙያዎቹ ከጠቅላይ ሚኒስትሩ ጋር በነበራቸው ቆይታ የትኞቹ ጉዳዮች መልስ አገኙ የትኞቹ ታለፉ የሚለውን ይነግሩን ዘንድ የኢትዮጵያ ህክምና ባለሙያዎች ማህበር ፕሬዝዳንት የሆኑትን ዶክተር ገመቺስ ማሙን ለማናገር ሞክረን ነበር። ዶክተር ገመቺስ የማህበሩ ስራ አስፈጻሚ አካላት ከሰሞኑ ከሚያደርጉት ስብሰባ በኋላ መልሳቸው እንደሚያደርሱን ነግረውናል።
በተመሳሳይ የተደረገውን ውይይት ውጤታማነትና ቅሬታዎችን በተመለከተ ማብራሪያ የጠየቅናቸው የጤና ጥበቃ ሚኒስትር የህዝብ ግንኙነት ኃላፊ ዮርዳኖስ አለባቸው ጉዳዩ የሚመለከተውን ሰው አድራሻ ሊሰጡን ከተስማሙ በኋላ ስልካቸው ላይ በተደጋጋሚ ብንደውልም ሳናገኛቸው ቀርተናል። ጥረታችን ይቀጥላል። ይህ በእንዲህ እንዳለ የጤና ጥበቃ ሚኒስትር ዛሬ ከሰዓት በኋላ በሚኒስትር ዶክተር አሚር አማን የትዊተር ገጽ በኩል ይፋ እንዳደረገው ከውይይቱ በኋላ የተደረሰባቸው ውሳኔዎችን ይፋ አድርጓል።
ሚኒስትር መስሪያ ቤቱ በሚቀጥሉት አመታት የሚመረቁ ሐኪሞችም ሆነ ሌሎች ባለሙያዎችን መመደብ እንዲቻል ክልሎች ተጨማሪ መደብ እንዲያስፈቅዱ ስምምነት ላይ ስለመደረሱ፣ ከዚህ ቀደም የትምህርት ማስረጃ ለማግኘት የሚከፈለውን ብር 470,000 እንዲቀርና ሐኪሞችም እንደማንኛውም የመንግስት ዩኒቨርሲቲ ተመራቂዎች በወጪ መጋራት ህግ መሰረት እንዲስተናገዱ ስለመወሰኑ፣ በፊት ወደ ጎን የነበረው የሥራ እድገት ከግንቦት 2011 ዓ.ም ጀምሮ ወደ ላይ እንዲሆን ተወስኗል። በተጨማሪም ጥቅማጥቅሞችን፣ ተለማማጅ ሐኪሞችን አስተዳደር፣ በግል ተቋማት ሥራ የሚያልፉ ባለሙያዎችን የሚመለከቱና ሌሎች የውሳኔ ዝርዝሮች ይፋ ተደርገዋል። ባለፈው ቅዳሜ ላስ ቬጋስ ውስጥ የቁንጅና ውድድር ለወይዘሪቶች ሳይሆን ለወይዘሮች ተዘጋጅቶ ነበር። የሁለት ልጆች እናት የሆነችው ወይዘሮ ፈቲያ መሐመድ ኢትዮጵያን ወክላ በመድረክ ላይ ተሳትፋለች። በማህበረሰብ አገልግሎት ዘርፍም ትታወቃለች። ፈቲያ ወደ ኢትዮጵያ ከመመለሷ አስቀድሞም እዚህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ስቱዲዮ ጎራ ብላ ስለ ውድድሩ ሐሳቧን አካፍላናለች።
ፈዛ ማመድ ባላለሁኝ ተወልጄ ያደኩት በደጋ ከተማ ነው። ሰባ ከመጣ በኋላ በዚህ በፋሽን እና በሞዴሊንግ ኢንዱስትሪ ውስጥ ተሰማራሁኝ። እንግዲህ ላለፉት 10 አመታት በዚህ ሙያ ውስጥ ነበርኩኝ። አሁን ደግሞ አገሬ ነውክዬ የዚህ የቢዩቲ ኤጀንቶችን ተቀላቀየ። ብዙ ጊዜ የተለያዩ ሀገራት በመሄድ በቁንጅና ውድድር የኢትዮጵያን ባህል አልባሳት ሳስተዋውቅ ቆይቻለሁኝ። አሁን ደግሞ ባይነቱ ለመጀመሪያ ጊዜ እኛ ኢትዮጵያውያን ተካፍለን አናቀም የእናቶች በሞዴሊንግ ኢንዱስትሪ ውስጥ ብዙ እናቶች አሁንም ያሉ ራሳቸውን ጠብቀው ባዳቸውን ጠብቀው ስቲል ማህበራዊ ኑሯቸው ላይም አክቲቭ የሆኑ ሴቶችን የሚያሳትፍና ስራቸው ላይም ያሉ ሴቶችን የሚያሳትፍ ውድድር ነው። እዛ ውድድር ላይ ከዚህ በፊት እንደሚታወቀው በማሌዥያ ላይ ተካፍዬ ነበር። እዛ ኮንቲኔንታል አሸናፊ ሆኜ ነው የመጣሁት። ቡልጋሪያም ላይ ሁለተኛ ወጥቼ ነው የመጣሁት። አሁን ደግሞ መስስ ወርልድ ላይ እዚህ አሜሪካ ቬጋስ ላይ ኔቫዳ ላይ ነበር የተካሄደው። ለመጀመሪያ ጊዜ የእናቶች የቁንጅና ውድድር የጀመረው መስስ ወርልድ ነው። መስስ አሜሪካ ያዘጋጁ የነበሩት አዘጋጆች ናቸው ይህንን ማዘጋጀት የጀመሩት። ከ80 በላይ የሚሆኑ ሀገራት ጋር አብረው ይሰራሉ። የተለያየ ሀገር ነው ውድድሩ የሚካሄደው። ዘንድሮ አሜሪካን ሀገር ነው የተካሄደው። እዛ ውድድር ላይ ከተለያየ ሀገር የመጡ 35 ተወዳዳሪዎች ነበሩ ኢትዮጵያን ጨምሮ። እዛ ላይ በመካፈሌ እጅግ በጣም ደስተኛ ነኝ። ሀገሬን ወክዬ ስለ ሀገሬ መናገር በመቻሌ፣ ሀገሬን ባለኝ አቅም ማሳወቅ በመቻሌ፣ ላለው ሚዲያ፣ ላለው ማህበረሰብ፣ ላለው ኦዲንስ ፕሮሞት ማድረግ መቻሌ ጥሩ ነገር ነው። ጥሩ መድረክም ስለሆነ ያ ደስ ብሎኛል።
በመድረኩ ላይም በማህበረሰብ አገልግሎት እውቅና አግኝታለች።
ሌላው ስፔሻል አዋርድ አግኝቻለሁ። በሚስስ ወርልድ ታሪክ ውስጥ ፐብሊክ ሰርቪስ አዋርድ ለመጀመሪያ ጊዜ ነው የተካሄደው። ያንን አዋርድ ኢትዮጵያ አሸንፋለች። ያ ደግሞ ደስ ይላል። እንደሚያደርገው ጋዜጠኛ በጣም ሲያወራ ነበር ስለኔ። ደግሞ ኢትዮጵያ ውስጥ አሸንፈን ከተመለስን በኋላ የጉድዊል አምባሳደርነታችንን ኤክስፖዠራችንን አንሰራበትም አናወጣውም እና ከዚህ በፊት በማሌዥያ እና በቡልጋሪያ በሰራኋቸው ባገኘኋቸው ሽልማቶች ከተመለስኩ በኋላ 2018 ማለት ነው
ላለፉት 6 ወራት የሰራዋቸውን እንቅስቃሴ አስመልክቶ እንዲሁም ደግሞ ኢንተርናል 50% ደግሞ ኢንተርናልስን ይታይ ነበር። ዳኞች አሉ፣ ወደ 7 የሚጠጉ ዳኞች ይኖራሉ። 50%ቱን የሚይዘው እነዛ ዳኞች የሚጠየቁሽ ፐርሰናል ጥያቄዎች ናቸው። አንድ በአንድ ነው መንገባው። አንዱን ስጨርሽ ወደ አንደኛው፣ አንዱን ስጨርሽ ወደ አንደኛው። ላይቭ ነው ዳኝነቱም፣ ላይቭ ነው የሚተላለፈው።
እውቅናን ባገኘችበት የማህበረሰብ አገልግሎት ምን ያከናወነች ነው?
ወጣት ሴቶች ሙያውን አውቀውት ተገንዝበው ወደ ሙያ እንዲገቡ ጥረት እያደረግን ነው። እነሱም በማህበር አሶሲሽን አቋቁመን ሴቶችን ሞዴሊንግ ኢንዱስትሪ አሶሲሽን አቋቁመን ሞዴሊንግ ኢንዱስትሪ ከተሰራበት ትልቅ መድረክ መሆኑን ለማሳየት ጥረት እያደረግን ነው። ሌላው ደግሞ ምንድነው? አሁን በቅርቡ እንደውም ከዚህ ከኢጋድና ከባህልና ቱሪዝም ጋር ወደ 30 የሚጠጉ የሱዳን ሴቶች መጥተው ነበር የፒስ ፕራክቲስን ለማለት። እዛ ላይ ተሳታፊ ነበርኩኝና የስንቄ ማህበረሰብ እንዴት እናቶቻችን እንዴት ጎሳና ጎሳ በሚጋጭበት ሰዓት እንዴት ሰላምን እርቅን እንደሚያወርዱ የሚያሳይ አንድ ወጣ ብሎ ያለ ባህል ስለሆነ እሱም ባህል የባህልና ቱሪዝም መርጦ እዛ አካባቢ ለሱዳን እናቶቻችን የማሳየቱ ስራ ላይ ተሳትፎ ነበር። ውጤታማ ነበር። እነሱም የመጡት ምንድነው እኛ አካባቢ ብዙ ጊዜ ዳርፉር አካባቢ ብዙ ጊዜ ጸብ አለና አይበርድም ጸባችን። እናንተ ጋር ግን ተጣላላችሁ ምን ወደው ተታረቃላችሁ? እስቲ ያላችሁን ይሄ ፒስ ፕራክቲስ የምታረጉበትን ወይ ከእናንተ
ሰላም
የምታመጡበትን መንገድ ማየት ኤክስፒሪንስ ሼር ለማድረግ እንፈልጋለን ወይንም ድልውጥ ማድረግ እንፈልጋለን ብለው መጡ። እሺ አለን፣ ይዘናቸው ሄደን በጣም ደስ ብሏቸው በቦታው ተገኝተን በጣም እንጃልኮ ሌሎች ነገር ሌሎችም ልማታዊ ነገሮችንም ለነሱ በማሳየት ሴቶች እናቶቻችን ለምሳሌ አበባ ፋርም ላይ ብንሄድ በአብዛኛው 80% ሴት እናቶች ናቸው እዛ ላይ የሚሰሩትና እሱን ጎብኝተው ነው ይሄ የተመለሱትና እንዲህ አይነት ስራዎች ላይ ሌሎች ደግሞ እንዲሁም አማራም ክልል ኦሮሚያም ክልል እንዲሁም በድሬዳዋም በመገኘት ወጣቶች በተገኙበት እነሱን የማነቃቃት እንዴት መለወጥ እንደሚቻል ተስፋ ካልተቆረጠ አንድ ሰው ተስፋ ካለው አንድ ሰው ጥሩ ራዕይ ካለው አንድ ሰው መልካም በጎ ኢነርጂ ካለው የሚፈልግበት ቦታ መድረስ እንደሚቻል ሁሉ መለወጥ እንደ የማይቻል ነገር እንደሌለ እሱና የኔ ህይወት ተመክሮ የንዶ ተመክሮ እንዴት እዚህ እንደደረስኩኝ ከየት ተነስቼ እዚህ እንደመጣሁኝ ያለኝን ኤክስፒሪንስ ሼር አድርጋቸዋለሁ በማገኛቸው ሰዓት።
በምዕራብ ጎንደር ዞን ቋራ ወረዳ ቁጥር 1 ተብሎ በሚታወቀው አካባቢ ከወራት በፊት የብሔር ግጭት በማስነሳት የሰባዊና ቁሳዊ ጥፋት መንስኤ ሆኗል ተብለው የተጠረጠሩ 5 ግለሰቦችን 4 የመከላከያ ሰራዊት አባላት ለማስመለጥ ሲሞክሩ መያዛቸውን የዞኑ አስተዳደር አስታውቋል። የባህር ዳሯ ባልደረባችን አስቴር ምስጋናው ያነጋገረቻቸው የዞኑ ምክትል አስተዳዳሪና የአስተዳደሩና ጸጥታ ጉዳዮች መምሪያ ኃላፊ የሆኑት ደሳለኝ ጣሰው ተጠርጣሪዎቹ እንዴት እንደተያዙ በመዘርዘር ይጀምራሉ።
የሞት ከፋዮች 2 የፋይናንሶች መከላከያ እሷ አመራሩና ወደ 5 የሚሆኑ አጃቢዎች ሆነው ነው ወደ ቋራ ቁጥር 4 የሄዱት። ይሄን የመከላከያ ደግሞ አባላት ሲከፍሉ ከዋሉ በኋላ ሲመለሱ አንደኛው ተጠርጣሪ ከመከላከያ ካምፕ አራት ግለሰቦች ጋር አመተው ነው ቆማ ተፈቶ እዛ አካባቢ ያሉ የወረዳ አመራርና የጸጥታ መዋቅር ወደ ቦታው ሲሄዱ ክፍያ እንደጨረሱ በሆራሉ ይዟቸው ወደ ሽንፋ ከተማ አካባቢ ወደሚባለው ሲንቀሳቀስ ቆማ ተደረሰ። በድምሩ 5ቱን ሆራሉ ይዞ ከመሄድበት ጊዜ እዛው ማህበረሰቡ ይታወቀ ተጠየቀ። በደረሰው መረጃ የአካባቢ ጸጥታ መዋቅርና ማህበረሰቡ እንዲቆሙ አደረገ። እነዛን 5 ሰዎችም ፍጥቃቸውንም በሄደው ፓትሮል አማካኝነት በእኛ ወረዳና የዞን አመራር የጸጥታ መዋቅር ትብብር ህብረተሰቡም እንዳለ ሆኖ ተይዘው ወደ ቋራ ወረዳ ምርመራው እንዲጣራ የታዙበት ለህግ እንዲተላለፍ የተደረገበት ሁኔታ ነው።
ተጠርጣሪዎቹ የመከላከያ ሰራዊት አባላት ኮሎኔል አንግሶ ማሪያ የ33ኛ ክፍለ ጦር 2ኛ ብርጌድ 1ኛ ሻለቃ አዛዥ
መጋቢ 50 አለቃ አባድር አብራሽ ሹፌር 10 አለቃ ደጀናቡቶ የሂሳብ ባለሙያና ወታደር ሳምራዊት ገብረ እግዚአብሔር ናቸው። በቁጥጥር ስር የዋሉት እነዚህ የመከላከያ ሰራዊት አባላት በቋራ ወረዳ ቁጥር 4 ነፍስ ገበያ አካባቢ ለሚገኙ የኢፌዴሪ መከላከያ ሰራዊት አባላት ደሞዝ ለመክፈል መጥተው ወደ መተማ ሲመለሱ በመኪናቸው 5 በወንጀል የተጠረጠሩ ግለሰቦችን ከያዙት የጦር መሳሪያ ጋር ለማሽሽ ሲሞክሩ ነው የተያዙት ይላሉ።
ሁለት ካላሽንኮቭ መሳሪያና ወደ 9 ካዝና ባብሮት ደግሞ መሆኑን 50 በላይ ብር በእነዚህ ግለሰቦች እንደነበር መሳሪያ ማዝ ያለባት የመሳሪያው ባለቤቶች ነበሩ። ገንዘብ ለሚከፍሉ ሰዎች ለፋይናንስ ለመከላከያ ፋይናንስ መሳሪያውን አስዞታል።
በተለይ የ33ኛ ክፍለ ጦር ሁለተኛ ብርጌዳ አንደኛ ሻለቃ አዛዥ ኮሎኔል አንግሶ ማሪያ ከድርጅቶቹ በመነሳት በጥርጣሬ አይን የሚታይና በተደጋጋሚም በአካባቢው በጸጥታ አካላት የተገመገመ ግለሰብ ነበር ይላሉ አቶ ደሳለኝ ጣሰው።
በመሰረቱ ይህን ግለሰብ ከዚህ በፊትም ገምግመን መስተካከል እንዳለበት የህዝብ ወገንተኝነት እንደሚጓደለው ተልኮ ውጭ እየሰራ እንደሆነ በጋራ መስራት ፍላጎት ይዘለው እንደሆነ ገምግመን አቅጣጫ አፈተን ነበር። አልተማረበትም። አሁን በወንጀሉ ተይዟል። ያለው ሁኔታ ይሄ ነው።
በቋራ ወረዳ አካባቢ ከሚኖሩ አንዳንድ አስተያየት ሰጪዎች መካከል ወጣት አበባው እንደሚናገረው በአካባቢው ሰላምን ለማስከበር በሚመደቡ የመከላከያ ሰራዊት ላይ እምነት የለንም ይላል።
በተለይ ከማንነት ጋር ተያይዞ ምንም ማስተዳደሮች በማስቀን የማንነት ተገን ተደርጎ አላስፈላጊ የነብረት የሰት ውድመት እንዲከሰት ተደረገ። ለዚህ ማሳያ የሚሆነው በወቅቱ የአረክነት ለጥር በተለያየ በሽንካ በቋራ መተማ እንዲሁም በትውልድ አካባቢ ከፍተኛ የሆነ እንትን የፈጥሩ ነበር። ይህን ትንሽ ሙሉ በሙሉ የተቋሙ አባል ናቸው ለማለት አይደለም። አንዳንድ መከላከያ ተቋሙ የማይወክሉ የግል ተቋማቸውን የሚያግበሰብሱ ይህን ድርጊት ፈጽሞ ቆይተዋል። ከዛ በኋላ 33ኛ ክፍለ ጦር ከተቀየረ በኋላ አሁን የአካባቢ ሰላም ወደ ነበረበት የመረጋጋት ገብቷል ማለት ነው። ይሁንና አሁን እንዲሁም የአካባቢ ማህበረሰብ በተቋሙ ላይ የሆነ ቅራኔ እንዳሳድር አድርጓል እና ይህን ደግሞ የሚመለከተው ያስተጋችል ይገባል።
ከወራት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ከጎንደር ከተማ ነዋሪዎች ጋር በነበራቸው ውይይት ከለውጡ በኋላ ትልቅ ስራ ተሰርቷል ከተባለ መከላከያ ውስጥ ያለው ማሻሻያ ነው ብለው ነበር።
መሪህ የነካለው ሰራም ብለን ድረታችን ነፍትን መናገር ተቻል መከላከያ ውስጥ ይሰራል። ከእዝ ጀምሮ እስከ ክፍለ ጦር ባለው አደረጃጀት ለመጀመሪያ ጊዜ አማራውም ኦሮሞም ትግሬውም ሌላውም ብሔር ብሔረሰብ ኮሚቴ ሆኖ የሚሰራበት በከፍተኛ ደረጃ መከላከያ ውስጥ ለውጥ ያመጣ ስራ ተሰርቷል።
ከሰሞኑ ታዲያ እነዚህ የመከላከያ ሰራዊት አባላት ተጠርጣሪ ወንጀለኞችን ለማስመለጥ የሞከሩትን ዘገባ በማህበራዊ ሚዲያ ከተሰራጨ በኋላ ብዙ አስተያየት ሰጪዎች በመከላከያ ሰራዊት ውስጥ ማሻሻያ አልተደረገም፣ አሁንም በአንድ ፓርቲ ተጽዕኖ ስር ነው ያለው የሚል ትችት ተሰንዝሯል። ይህንን በተመለከተ የጠቅላይ ሚኒስትር ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን አነጋግሬያቸው ነበር።
ክቡር ጠቅላይ ሚኒስትሩ እንደገለጹት ትልቅ ሪፎርም እየተሰራበት ይሄንን ህዝቡም ያረጋግጣል። ነገር ግን ደግሞ የአንድ ነገም ተነጎዳ ዛሬ አንድ ስህተት ሆኖ ወይም ደግሞ በሚያስተረተር ጉዳይ ተሰርቶ ሲገኝ የሰዎችን ስምም ሌላም ነገር አይቶ በቅልል ያለ ማደማደሚያ ላይ መድረስ እውነቱን ላያሳየን ይችላል። ስለዚህ የሆነ ሆኖ አቋሙን እንደዚህ አይነት ተረታሪ በመጣጣስ ጊዜ ወዲያው ተቀብሎ ጉዳዩን ለመፈተሽ በፍጥነት ወደ ስራ መግባቱ ተቋሙ የተለወጠ ተቋም መሆኑን የሚያሳይ ነው። ስለዚህ በህብረተሰቡ በኩል ወይም ደግሞ ይሄንን ጥያቄ ያነሱ አሉ ብለሽ ያልሽውን በተመለከተ በእነሱ ያዩበት መንገድና ሁኔታ አለ። ነገር ግን ደግሞ በሌላም መልክ ያለውን በመከላከያም በሀገር ደረጃ ያለውንም መረጃና አጠቃላይ ሁኔታ ማየትና መመልከት በጣም ተገቢ ነው። ጉዳዩ ግን በሁሉም መልክ የሚጣራ ሆኖ ሳለ ተጣርቶ በየትኛውም ደረጃ እርምጃ የሚያስወስድ ሆኖ ሲገኝ እርምጃ የሚወሰድበት መሆኑ በምንም መልኩ ጥርጥር ውስጥ ሊገባ አይችልም።
ተጠርጣሪዎቹ የመከላከያ ሰራዊት አባላት በአሁኑ ሰዓት ምርመራ እየተደረገባቸው ሲሆን የምርመራው ውጤቱ እንዳለቀ ለህዝብ ይፋ ይሆናል ተብሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ለመስግነኩ ማለት እጅት መደብ ዘለጣይ
እንዴ በብራሰልስ በሚገኘው የአውሮፓ ፓርላማ ህንጻ ፊት ለፊት የተሰበሰቡ ትይንተ ሰልፍ አድራጊዎች የፓርላማውን አፋጣኝ ምላሽ ፈልጋሉ።
የኛ መልእክት ምን መሰለ? የሁሉ ሰው እዚህ ሊቢያ እየተደረገ ያለው ደስ ስራይ መሆንን አለበት። ሁሉ ሰው ማለት ሁሉ ሰው እንዲህ ማለት አለበት።
ሀገሩ ኤርትራን በመልቀቅ አውሮፓ ለመድረስ አድካሚና አሰቃቂ ምዕራፍ ላለፈው አብርሃም ተክላይ ይሄ ትይንተ ህዝብ ትርጉም አለው።
ሁለት አመት ሶስት አመት ሲቆይ አንድ ሰው ዛሊቢያ ጥሩ አይደለም ይሞታል ይጠፋል። አውት አንደርግራውንድ ካስተር ነበርኩ። አዛማ ብዙ ነው ማለት ቀላል አይደለም። መብላት ሲትገልጾም ራስ ከባድ ነው ስለሆነ ስለሚሰማኝ ነው አሁን በአቅሜ የሆነ ማድረግ አለብኝ ብለ የፕሮግራም የተሳተፍኩ ማለት።
አብርሃም ተክላይና ወደ 10 የሚጠጉ ሌሎች ኤርትራውያን አፍሪካውያን ስደተኞች ወደ አውሮፓ ለመሸጋገር በሚያደርጉት ጥረት ውስጥ የሚደርስባቸውን ሰቆቃ አውሮፓውያን እንዲረዱት ያስችላል ያስተምራል ያሉትን ክንውን ከትይንተ ሰልፉ 6 ቀናት በፊት ጀምረው አከናውኗል። መነሻቸውን ጀርመን ላይ አድርገው እስከ ቤልጅየም ብራሰልስ የብስክሌት ጉዞ አድርገዋል። ወደ 430 ኪሎ ሜትር በሚጠጋ ግልቢያቸው ወቅት በየደረሱበት ቦታ ላገኙአቸው አውሮፓውያን ሁሉ በሊቢያ እስር ላይ የሚገኙ አፍሪካውያን የሚደርስባቸውን ሰቆቃ እንዳስተማሩና መልእክት እንዳስተላለፉ አብርሃም ይናገራል።
መንገድ ላይ ብዙ ሰው የሄድን የነገር ነው። መንገድ ላይ አንድ ቲም ስለሆነ አንድ አይነት ቲሸርት ነበረን። ሬፍሪጅ አንገ ሙቭ አፍሪካን ቲም እየተጻፈው ማለት ነው። መንገድ ላይ ራሱ ለሰው እየነገርና ከዛ ወደ ማየር ከንቲባ ወደ ከንቲባ ሄድና ዛ ደብዳቤ ሰጠኝ ማለት ነው።
የና አብርሃምን ጥሪና መልእክት የደገፉ ኤርትራውያን እንዲሁም ደግሞ አውሮፓውያን ሰኞ ዕለት ብራሰልስ ላይ ተገናኝተው ድምጻቸውን አሰምተዋል። አንዳንዶቹ ደግሞ አሁንም በአውሮፓ ጎዳናዎች ላይ ከሰው ተራውተው የሚገኙ ስደተኞችን አዳር ለመካፈል ችለዋል። ነጋሲ ሰረቀ ብርሃን ከነዚህ መካከል አንዱ ነው።
ቀዳይ ነገር ተማሊ ምስቶም አፍቲ ትሬን ስቴሽን ሰንን
በመጀመሪያ ደረጃ ትናንት ባቡር ጣቢያ አካባቢ የተጠበቁኝ ከ1500 እስከ 2000 የሚጠጉ ኤርትራውያን በጣም በሚያናድድ ሁኔታ የሚተኙበት አጥተው አየኋቸው። ያሉበትን ሁኔታ ለማየት ከነሱ ጋር አደርኩኝ። ዛሬ ደግሞ ከነሱ ጋር በመሆን ለ50 ደቂቃዎች በእግራችን ተጉዘን አውሮፓ ህብረት ጽህፈት ቤት ሄድን። ወደ 1000 የሚጠጋ ወጣት ነው ለሰላማዊ ሰልፍ የተሰበሰበው። ከዛ ቀጥሎ በኤርትራና ጅቡቲ ላይ ጥናት ከመታካይደው የአውሮፓ ህብረት አባል ሰው ጋር ተገናኘን።
ባለፈው የአውሮፓውያን አመት ማብቂያ ላይ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ከተባበሩት መንግስታት ድርጅት ሊቢያን አጋዥ ተልእኮ ጋር በጋራ ሆኖ ባወጡት ዘገባ ላይ በሊቢያ የሚገኙ ፍልሰተኞችና ስደተኞች ሊገመቱ የማይችሉ ሰቆቃዎችን እያዩ እንደሆነ ይፋ አድርጓል። የ130 እማኞችን ቃል ስለመቀበሉ የተናገረው ድርጅቱ በሊቢያ እስር ቤቶች የሚገኙ ፍልሰተኞችና ስደተኞች ካለ ህግ ይገደላሉ፣ ይታሰራሉ፣ ይሰቃያሉ፣ መደፈርና በባርነት የመሸጥ ክፉዳም ይገጥማቸዋል ሲል ይፋ አድርጓል። ይህን ሰቆቃ ለመግታት ሀገራት እንዲረባረቡም አሳስቧል። እስካሁን ድረስ አብራችን ስለቆያችሁ እናመሰግናለን። ከሰኞ ጀምሮ በአዲስ መንፈስ ከአዳዲስ ዘገባዎች ጋር እንመለሳለን። የቸር ምሽት ይሁንላችሁ።